ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ ማንረዳ አመራሮች ስለሆን አይደለም። ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ህዝብ ይበልጣል የሚል እምነት ስላለ
ከባህር ዳር በደረሰን ዘገባ የምትከታተሉት ነው። ቆየት ብሎ በዕለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አራት ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ጥቅስ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝደንቱና በዲሞክራት አባላት መካከል የሚታየው መቃቃር እየበረታ ነው። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ሌሎች ርዕሰ ወሬዎች ውስጥ የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። አንዱ ዜናችን ነው። የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፈቃደኛ መሆኗን ተናገሩ። አያይዘው ግን ያን የምናደርገው የጣለችብንን ከባድ የመጣኔ ሀብት ማዕቀብ ካነሳች ብቻ ነው ብለዋል። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 9 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጅት ታየነን ከተለመዱት የአጭር ሞገድና የሳተላይት ስርጭቶች በተጨማሪ በአሃዱ ኤፍኤም ሬዲዮ 94.3 ላይም ታገኙናላችሁ። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሬስ ሪጅስ እስከ 4 ሰዓት ድረስ አብረናችሁ ነን። በቅድሚያ የዕለቱን ዋና ዋና ዜናዎች። የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወሰነ። የአቃቤ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቤ ሕግ ለይቶ እንዲሰጥ ታዟል። መለስካቸው አመሃ ዝርዝሩን ይዟል።
አቃቤ ሕግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሠረተባቸው 26 የብሔራዊ መረጃና ደህንነት አገልግሎት የሥራ ኃላፊዎችና ሠራተኞች መካከል በጋዜጣ ጥሪ ተደርጎላቸው ያልቀረቡ አራት ተከሳሾች ጉዳይ በሌሉበት እንዲታይ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ወሰነ። ፍርድ ቤቱ ይህን ውሳኔ የሰጠው በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዲሬክተር በአቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑል ላይ ነው። ቀደም ሲል በነበረው ቀጠሮ በታዘዘው መሠረት ተከሳሾቹ የጋዜጣ ጥሪ ተደርጎላቸው ዛሬም እንዳልቀረቡ አቃቤ ሕግ ማስረጃውን ጋዜጣ ለፍርድ ቤቱ አስረክቧል። አቃቤ ሕግ ለተወሰኑ ምስክሮቹ ጥበቃ እንዲደረግላቸው ያቀረበውን ጥያቄ በተመለከተ ፍርድ ቤቱ ለሰጠው ትእዛዝ ያከናወነውን እንዲያስረዳም ተጠይቋል። አቃቤ ሕግ በበኩሉ በተሰጠው ትእዛዝ መሠረት ጥያቄውን አሻሽሎ ማቅረብ እንዳልቻለና ይህን የሚያጸድቀው ጠቅላይ አቃቤ ሕግ እንደሆነ ገልጿል። ፍርድ ቤቱ ግን ትእዛዙ የተሰጠው አቃቤ ሕግ ጥያቄውን ለዳኞች በጽህፈት ቤት በኩል እንዲያቀርብ መሆኑን አስታውሶ ጥያቄው ወደፊት እንደሚታይ ገልጿል። ተከሳሾች በበኩላቸው አቃቤ ሕግ የቆጠራቸው ምስክሮች ከ160 ያላነሰ ቁጥር ያላቸው በመሆኑ የትኛው ምስክር በምን ጉዳይ እንደሚመሰክር ለይቶ እንዲሰጠን ይታዘዝልን ሲሉ የተከሳሽ ጠበቆች ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የተከሳሾች ጠበቆች በጠየቁት መሠረት ከሐምሌ 18 በፊት አቃቤ ሕግ ለይቶ እንዲሰጣቸው አዟል። አቃቤ ሕግ ጉዳይን ያስረዱልኛል ብሎ የቆጠራቸውን ምስክሮች ለሐምሌ 18፣ 23፣ 24፣ 25 እንዲሁም ለነሐሴ 7ና 8 2011 ዓ.ም እንዲያቀርብ ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የሱዳን ጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስልጣን የመጋራ ስምምነት ተግባራዊ ለማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች እንዲከፍቱ በጉዳዩ የሚንቀሳቀሱ ተሟጋቾች ጥሪ አቅርበዋል። ሱዳን እንደ ነጻ ሀገር ባሳለፈቻቸው 63 ዓመታት ውስጥ በአብዛኛው ሴቶች በባህላዊ ምክንያቶችና በሌሎችም ገደቦች ሳቢያ በፖለቲካ ተሳትፎ ሳይኖራቸው ቆይተዋል። በተለይም በቀድሞ የአገሪቱ ፕሬዚዳንት አልበሽር የ30 ዓመታት አገዛዝ በህዝባዊ ጉዳዮች እንዳንሳተፍ ተገልለን እና ተከልለን ኖረናል ሲሉም ያማርራሉ። ባለፈው ሳምንት ወደ ተደረሰው የስልጣን መጋራት ስምምነት ባመሩበት የተቃውሞ እንቅስቃሴዎች ሴቶች እንደተሳተፉ በመቀስቀስ ከረዱት የሴቶች መብት ተሟጋቾች አንዷ ማናል በሽር ሴቶች መብታቸው ይከበር ዘንድ ድምጻቸውን የሚያሰሙበት ጊዜ አሁን ነው ብለዋል። የሱዳን የስልጣን መጋራት ስምምነት ቢያንስ 40% የምክር ቤት መቀመጫዎች በሴቶች መያዝ እንዳለበትም ያስቀምጣል። ስምምነቱ በአፋጣኝ ተግባራዊ እንዲደረግ የሴቶች መብት ተሟጋቾች አሳስበዋል።
ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የቀጠለው የአሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ያለው በህጻናት ላይ መሆኑን የተባበሩት መንግስታት የህጻናት አጣዳፊ ድጋፍ ፈንድ ዩኒሴፍ አስታወቀ። በኢቦላ ቫይረስ ከተያዘው ሰው ወደ 1/3 የሚሆኑት ህጻናት መሆናቸውን ድርጅቱ መግለጹን ሊሳ ሽላይን ከጄኔቭ ዘግባለች። ሰለሞን አባተ ያቀርባል።
ኮንጎ ውስጥ ለኢቦላ ከተጋለጠው ከ2500 በላይ ከሆነ ሰው ወደ 1670 በዚሁ ቫይረስ ምክንያት ሞቷል። ለኢቦላ ከተጋለጠው ሰው 750ዎቹ ሕፃናት መሆናቸውንና በተለይ ዕድሜያቸው ከአምስት ዓመት በታች የሆኑት ከባዱ ጉዳት የደረሰባቸው መሆናቸውን የዩኒሴፍ ቃል አቀባይ ማሪክሲ መርካዶ ለቪኦኤ ተናግረዋል። ከአጠቃላዩ የመጋለጥ መጠን 40% እንደሚሸፍንና የሞቱም ቁጥር በሕፃናቱ ላይ እንደሚበረታ መርካዶ አመልክተዋል።
The case fatality ratio or the number of cases who die among this group of under 5
እድሜያቸው ከአምስት ዓመት በታች በሆነ ሕፃናት ላይ የሚደርሰው የሞት መጠን 77% ይሆናል። ይህ መጠን በአጠቃላዩ ሕዝብ ውስጥ ከሚታየው 67% ጋር ሲነጻጸር ሕፃናቱ ከአዋቂዎቹ ይልቅ ይበልጥ ለአደጋ የተጋለጡ መሆናቸውን ያሳያል።
ኢቦላ ሕፃናቱን የሚጎዳው በተለየ ሁኔታና መንገድ መሆኑን የጠቆሙት የዩኒሴፍ ቃል አቀባይ የሚያስፈልጋቸውን ክብካቤም በሕክምናውም በስነ ልቦናም የተለየ መሆን እንደሚገባው ተናግረዋል። የሚሰጣቸው መድኃኒት በመጠን ያነሰ ቢሆንም ያው ለአዋቆቹ የሚታዘዘው አይነት መሆኑንና ለተቅማጥ፣ ለአንጀት ውስጥ ጥገኛ ተውሳኮች ሕክምናና የተለየ አመጋገብ እንዲያገኙ ማድረግም እንደሚያስፈልግ አስታውሰዋል። ከወላጆቻቸው ጋር የተለያዩ ወይም በኢቦላ ምክንያት ወላጆቻቸውን ያጡ ሕፃናት ከሐዘናቸው እንዲጽናኑ ለማድረግም የተራዘመ የሥነ ልቦናና ማኅበራዊ ድጋፍ ሊደረግላቸው እንደሚገባ አሳስበዋል። ኮንጎ ውስጥ ለሕፃናቱ ድጋፍ እየሰጡ ያሉት በተናጠል የተመደቡላቸው ቀደም ሲል ለኢቦላ ተጋልጠው የዳኑና ሰውነታቸው ቫይረሱን መቋቋም የሚችል አስታማሚዎች መሆናቸውን መርካዶ አመልክተዋል።
ዲሞክራቶች የሚመሩት የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዝደንት ዶናልድ ትራምፕ ሁሉም ነጮች ያልሆኑ 4 ሴት የምክር ቤት አባላት ላይ ያነጣጠረ ዘረኛ አስተያየት የሚያወግዝ ያሉት ውሳኔ ላይ ዛሬ ድምፁን ይሰጣል። ፕሬዝደንት ትራምፕ በሴት አባላቱ ላይ በተወካዮች ምክር ቤት አባላቱ ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዝደንቱና በዲሞክራቶች መካከል ያለው መቃቃር እየበረታ መሄዱ ተመልክቷል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን ባለም ዜና የጀመረው መደበኛ ፕሮግራማችን በ22 እና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ በአዲስ አበባው አሃዱ ሬዲዮ ኤፍኤም 94.3 ላይና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶቻችን አንድ ሁለቱን ለቅምሻ እናሰማ።
አማራ ክልል የአማራ ህዝብ ጎብዛለ ቃብስቷል። የአማራ ክልል መንግስት መዋቅሩ እስከ አብያ ድረስ መንግስት እየተደራደረው አይደለም ምናም ሲባል በምሁር ሳይንቲፊክ በሆነ መልኩ በተለይ በተለይ አማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህም የተከመሰት ያው መመላለስን የነበረው አሁን ፋክቱ ከመስማማት ውጭ ሌላ አማራጭ የላቸው።
ሀገራችን መንታ መንገድ ላይ ያለች ብዙ ጊዜ መልካም እድሎችን አታለች። መልካም ድልት ያጣሱ ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ኃይሎች ከነጻነት ከእኩልነት ከፍትሐዊነት ና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ኢፍትሐዊነትን ወይም ደግሞ ጉልበት ተጠቅመው ሌላ የተሻለ አቅም እናገኛለን ብለው በማለማቸው ነው።
የቀደሙት አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህርና እርሳቸውን ተከትለው የሰማችኋቸው ደግሞ አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ባለፈው ሳምንት መገባደጃ ላደረጉት ክርክር የመጨረሻ ክፍል በሁለተኛው አጋማሽ ጠብቋቸው በሰጣ ገባ ይመለሳሉ። ወደ ዕለቱ አቢር እስከ መሻገራችን በፊት ሌሎችንም እናስታውስ። ቆንጀት ቆይት ብለው ከሚቀርቡት የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት ያካሄደው ስብሰባ አገራዊ የሰላምና የጸጥታ ሁኔታዎችን፣ አህጉራዊ ዓለም አቀፋዊ ሁኔታዎችንም ያገናዘበ ግምገማ አካሄጃለሁ ሲል ትላንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልል እንሁን ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ህዝቡን ባሳተፈ መንገድ ለመመለስ ረጅም ወራት ወስጃለሁ ይላል። ቆየት ብሎ ከሚቀርብ ውስጥ ነው። አሁን ወደ ዕለቱ አቢይ ርዕስ።
ችግሮች ሲፈጠሩ ከችግሮች ጀርባ እነማን እንዳሉ የማንረዳ አመራሮች ሆነን ሳይሆን ለአማራ ህዝብ ህልውናና ለኢትዮጵያ አንድነት ስንል አስፈላጊውን መስዋዕት ለመክፈል ቆርጠን የተነሳን ከፓርቲ በላይ ህዝብ ይበልጣል የሚል አስተሳሰብ ስላለን ነው። ይህን ያሉት የአማራ ዲሞክራሲያዊ ፓርቲ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለሃይ ናቸው። ለዝርዝሩ አስቴር ምስጋናው ከባህር ዳር።
የአማራ ዲሞክራሲያዊ ፓርቲ አዲፓ የስራ አስፈጻሚና የማዕከላዊ ኮሚቴ አባላት በክልሉ ወቅታዊ ጉዳዮች እንዲሁም ባለፈው አንድ ዓመት ውስጥ በለውጡ የመጡ ትሩፋቶችንና ተግዳሮቶችን ገምግሟል። የአዲፓ የማዕከላዊ ኮሚቴ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኝ ትላንት በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ባለፈው አንድ ዓመት ውስጥ በክልሉ የዲሞክራሲ ምህዳሩን ለማስፋት፣ የአማራ ህዝብን ጥያቄዎች ለመመለስ የሚያስችል ስራዎች ተሰርተዋል። በዚህም መልካም ጅማሮች ታይተዋል ብለዋል።
ከማንነትና ከወሰን ጋር ተያይዞ በተመሳሳይ ከህገ መንግስት ይሻሻል ጥያቄ ጋር ተያይዞ ከፌዴራሊዝሙ ስርዓቱ ጋር አንዳንድ መታረም ያለባቸው ጉዳዮች አሉ፣ መስተካከል አለባቸው የሚለው ጥያቄ ጋር ተያይዞ በሀሳብ ደረጃ ወደ መድረክ የቀረበበትና ዲሞክራሲያዊ ትግል የተጀመረበት ሁኔታ ነው ያለው። ይሄ እንደ ውጤት መታየት አለበት፣ እንደ ጅምር ውጤት መታየት አለበት።
በለውጡ ካጋጠሙት ተግዳሮቶች ዋነኞቹ ደግሞ የህግ የበላይነት አለመከበር፣ የዜጎች መፈናቀል እና የኢንቨስትመንት እንቅስቃሴ መዳከም መሆናቸውን ኮሚቴው የገመገመ መሆኑን የገለጹት አቶ አብርሃም ለዚህ ሁሉ ችግሮች ደግሞ በውጭም ሆነ በውስጥ ያሉ የአማራን ህዝብ ለመነጣጠልና ክልሉን ለመበታተን አድፍጠው የሚሰሩ የጥፋት ኃይሎች የሴራ ውጤት መሆኑን ተገንዝበናል ነው ያሉት። ከሰሞኑ በህወሓትና በአዴፓ መካከል የእርስ በርስ የቃላት ጦርነት መወራወር ይታያል። ይህ አካሄድ ደግሞ በሀገር ደህንነትና በህዝቦች አብሮ የመኖር ህልውና ላይ አደጋ መጋረጡን የሚያሳይ ነው። አዴፓ ይህንን አደጋ ለመታደግ ምን ያሰበው ነገር አለ ተብለው ከጋዜጠኞች ለተነሳላቸው ጥያቄ አቶ አብርሃም ሲመልሱ አዴፓ ለአማራ ህዝብ ህልውናና ለኢትዮጵያ አንድነት መስዋዕትነት ለመሆን የሚሰራ ድርጅት ነው ብለዋል።
የአማራ ዲሞክራሲያዊ ፓርቲ አቋሙ አንድና አንድ ነው። ህዝብንና አገርን ማዕከል ያደረገ ለሀገራችን ዲሞክራሲያዊ አንድነት ማንኛውንም መስዋዕትነት ለመክፈል የተዘጋጀ ዲሞክራሲያዊ ፓርቲ ነው። የአማራ ዲሞክራሲያዊ ፓርቲ የአማራ ህዝብ የተለየ ጥቅም ያግኝ የሚል ጥያቄ የለው። ከኢትዮጵያ ብሔር ብሔረሰቦች ህዝቦች ጋር ፍትሐዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ሊያገኘው የሚገባውን ጥቅም በእኩል ተጠቃሚነት መርህ መሰረት ይጠቃል የሚል ጥያቄ ነው ያለው። አማራንን ስንል ኢትዮጵያዊ ነን፣ ኢትዮጵያዊ ነን ስንል አማራነታችንን አንዘነጋም። እኛ በተደጋጋሚ ነገሮችን በትዕግስት ማለፍ ነው የምንፈልገው። ለህዝብ ስንል፣ ለኢትዮጵያ ህዝብ ክብር ስንል፣ ፓርቲዎች ለሚመሩት ህዝብ ክብር ስንል አብዛኛውን ጉዳይ በትዕግስት ማለፍ ነው የምንፈልገው። ከዚህ በፊት ጥቃት አልሰነዘርብን ብሎ አይደለም፣ ነገር የማይገባን አመራሮች ስለሆን አይደለም። ችግር እየተፈጠረብን ከችግሩ ጀርባ እነማን እንዳሉ ማንረዳ አመራሮች ስለሆን አይደለም። ነገር ግን ከራስ በላይ ከፓርቲ በላይ ከፖለቲካ አስተሳሰብ በላይ ህዝብ ይበልጣል የሚል እምነት ስላለን፣ ስለዚህ ዛሬም ነገም የአዴፓ እምነት ከራስ በላይ ህዝብ ከራስ በላይ አገር ስለሆነ ለአማራ ህዝብ እና ለኢትዮጵያ ህዝብ አስፈላጊውን ትግል እያደረግን ስለምንቀጥል በጉንጭ አልፋ ክርክር ጊዜያችንን የምናጠፋ የፓርቲ ስብስብ አይደለንም የሚል አጠቃላይ ምላሽ ነው ያለኝ።
በአማራ ህዝብ ላይ የሚፈጸመው የሐሰት ትርክት ትክክል እንዳልሆነ የኢትዮጵያ ብሔር ብሔረሰቦችና አጋር ፓርቲዎች እያረጋገጡ እንደሆነም ተናግረዋል።
የአማራን ህዝብ ከትምክህት ትርክት ጋር አያይዞ አቀናጅቶ የመረዳት ዝንባሌው ግራንድ በሆነ መንገድ የኢትዮጵያ ብሔር ብሔረሰቦች፣ እህት ድርጅቶች፣ አጋር ፓርቲዎች በዚህ ጉዳይ ላይ ምንም አይነት ብዥታ የላቸው። በተለያዩ መድረኮች ተገናኝተናል። በአማራ ህዝብ ላይ የሚፈጸመው የፖለቲካ ሴራን ማዕከል ያደረገ ያልተገባ ትርክት ትክክል አይደለም የሚል አቋም እያዙ የመጡበት ሁኔታ ነው ያለው። ይሄ እንደ ድል መወሰድ አለበት ብዬ አስባለሁ።
በመጨረሻ የክልሉን ህዝብ በጎጥ ለመከፋፈል ለሚጥሩ ኃይሎችና በገበያ ላይ ምክንያታዊ ያልሆነ የዋጋ ጭማሬ በሚያደርጉ ኃይሎች ላይ ቁጥጥር እንደሚጀመር ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት ባካሄደው ስብሰባ ሀገራዊ የሰላምና ጸጥታ ሁኔታዎችን ከአህጉራዊና ዓለም አቀፋዊ ሁኔታዎች ጋር ያገናዘበ ግምገማ ማካሄዱን ትናንት ማምሻውን ባወጣው መግለጫ አስታውቋል። ድርጅቱ በደቡብ ክልል የሚነሱ የክልል እንሁን ጥያቄዎችን ለመፍታት በበቂ መረጃና እውቀት እንዲሁም ህዝቡን ባሳተፈ መንገድ ለመመለስ ለሰባት ወራት ያስጠናሁት ባለው ጥናት ላይ መወያየቱን ጠቅሶ ሁሉንም የክልሉን ህዝቦች ተጠቃሚ የሚያደርግ ውሳኔ ማስተላለፉን አስታውቋል። መግለጫው አሻሚ ነው ያሉ መግለጫውን የተከታተሉ ምሁራን በበኩላቸው ግልጽ አይደለም ሲሉ አስተያየት ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዝርዝሩን የያዘው።
ደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ላለፉት 10 ተከታታይ ቀናት በአዲስ አበባ ባካሄደው ስብሰባ በወቅታዊ ሀገራዊና ክልላዊ የፖለቲካና የጸጥታ ሁኔታ በተመለከተ በእስካሁን ሂደት የታዩ አዎንታ ውጤቶችን የሚፈታተኑ ጉዳዮች መኖራቸውን ገምግመዋል ይላል መግለጫው። ማዕከላዊ ኮሚቴው በኢህአዴግ መሪነትና በህዝቦች ተሳትፎ የተጀመረው የለውጥ እንቅስቃሴ እንዳይቀለበስ ሁሉም አካላት በጋራ የኃላፊነት መንፈስ መንቀሳቀስ እንደሚገባቸው ማስመሩም ጠቅሷል። ለውጡ በጥንቃቄ ካልተያዘ የአገርን ህልውና የሚፈታተንና ህዝቦችን ስጋት ውስጥ ሊያስገባ የሚችል ነባራዊ ሁኔታዎች የተስተዋሉ መሆናቸውን ማዕከላዊ ኮሚቴው መገንዘቡንም ገልጧል። በክልል የመደራጀት ጥያቄ የህዝቦች ህገ መንግስታዊ መብት መሆኑን ድርጅቱ እንደሚገነዘብ የገለጠው የአቋም መግለጫው ማዕከላዊ ኮሚቴው በክልል የሚነሱ ተጨማሪ ክልል ሆነው የመደራጀት ጥያቄዎች ላይ ጊዜ ወስዶ በጥልቀት ኃላፊነት በተሞላበትና በሰከነ ሁኔታ መምከሩን ነው ያሳወቀው። ባለስድስት ነጥብ የአቋም መግለጫ አውጥቷል። ለፌዴራሊዝም ስርዓት ይበልጥ መጎልበትና ቀጣይነት ለመታገል ድርጅቱ አቋም መያዙና የፍትሐዊ ተጠቃሚነት ችግሮችን ለመፍታት የሚያስችሉ አዳዲስ አሰራሮችን ተግባራዊ በማድረግ በክልሉ ያሉ ህዝቦች በጋራ መልማት እንዳለባቸው በመግባባት ህዝቡን ባሳተፈ ሁኔታ የክልሉን ህገ መንግስት ከማሻሻል ጀምሮ ዝርዝር የህግ ማዕቀፎች እንደሚዘጋጁም መግለጫው ገልጧል። ከዚህ በተጨማሪ ድርጅቱ በመግለጫው እንዳለው በኢህአዴግ እህት ድርጅቶች መካከል ያለውን መፈረካከስ ከድርጅታዊ ዲሲፕሊን ውጪ የሚወጡ መግለጫዎችና ይህንን ተከትሎ እየደረሱ ያሉ ድምዳሜዎች ከኢህአዴግ መሪ ውጪ መሆናቸውን በመገምገም የትኛውም አይነት የሀሳብ ልዩነቶችን እንደ ወትሮ ሁሉ በድርጅቱ ባህል መሰረት ማስተናገድ እንደሚገባ ተመልክቷል። በሌላ መልኩ ደኢህዴን በውስጡ ያሉ ችግሮችን ታግሎ የሚያርምና የሚያጋጥሙ ችግሮችና ፈተናዎችን ከህዝቡ ጋር በመሆን የመፍታት ባህልና ልምድ ያለው ድርጅት መሆኑን ገልጠው ከዚህ ውጪ እኔ አውቅልሃለሁ በሚል መንገድ ከሩቅ የሚሰነዘሩ ሂደቱን ያልተከተለ አመራር የማይቀበል መሆኑን ማዕከላዊ ኮሚቴው አስገንዝቧል። ይሁን እንጂ የተኛው ኃይል ከሩቅ ጫና እየፈጠረበት እንደሆነ መግለጫው የሰጠው ማብራሪያ የለም። መግለጫውን የተከታተሉ የአዋሳ ዩኒቨርሲቲ የህግ ትምህርት ቤት መምህር አቶ ፊላታ ግግሶ በክልል የመደራጀት ጥያቄ በተመለከተ የተሰጠውን መግለጫ አይስማሙም። ሁሉም ጉዳይ በመግለጫው ይዘረዘራል ተብሎ ባይጠበቅም የክልል ጥያቄዎችን በተመለከተ ደኢህዴን ራሱ ተምታቶበታል ይላሉ። መግለጫውም አሻምና ግልጽ ያልሆነ ብለውታል። ድርጅቱም በለውጥ ጎዳና ውስጥ አልገባም ሲሉ ከሰዋል።
የሚገርመው የክልል ጥያቄዎችን በተመለከተ የሄደበት አግባብ ነው። አንደኛው ምን ይላል? ሳይንሳዊ ጥናት አስደርጌ ለሰባት ነው ለስንት ወራት አካባቢ በደንብ ተጠንቶ በምሁራን ተጠንቶ አካሄዱ ታማኝ የሆነ ነገር ውጤቱ ደርሶ ውጤቱ ላይ ተወያይቻለሁ ይላል። ውጤቱ ምን እንደሆነ እስከዚህ አልገለጸንም ግን ውጤቱ ላይ ተወያይቼ እንዲያውም ኃላፊነት በተሞላበት መንገድ ተወያይቼ አቅጣጫ አስቀምጫለሁ ይላል። ሌላ ጊዜ ምን ይላል? መላው ህዝብ ምክክርና ውይይት የሚያደርግበት ውሳኔ ወደፊት ወስናለሁ ነው ማለት። ህዝባዊ የሆነ ጥናት አድርጌያለሁ ካለ እዚህ ጋር እንደገና መላው ህዝብ እንዳዲስ ውይይት የሚያደርግበትን ውሳኔ ወደፊት ወስናለሁ የሚል እንድምታ ያለው መግለጫ መስጠት ከፍተኛ የተምታታ ነገር መኖሩን ወይም የሆነ ፍራቻ ለመግለጽ የፈራው ትልቅ ነገር መኖሩን ነው የሚያሳየው። በዚህ ረገድ ሁለት አማራጮችን ነው ያስቀመጠው። በአንድ ወገን ህዝቦች ተፈቃቅደው አንድ ላይ ለመኖር አብሮ ለመቀጠል በወሰኑት መሰረት ይላል። ሁለተኛው ደግሞ በአስረኛው ጉባኤ አቅጣጫ ባስቀመጥኩበት መንገድ። ስለዚህ በአንድ ወገን የህዝቦችን አብሮ የመኖር ፍላጎት ባከበረ መልኩ ወደፊት ተወያይተው ማለት፣ በሌላ ወገን ደግሞ በአስረኛው ድርጅታዊ ስብሰባ በያዘው አቋም ይፈታል የሚል በጣም ድፍን ነገር ነው ያስቀመጠው። በነገራችሁ ላይ እዚህ ክልል ላይ ዋናው የጸጥታም የደህንነትም ችግር የህዝቦች ጥያቄ አለመመለስ። ደኢህዴን እንዲያውም በዚህ ስብሰባ ይህንን ችግር ፈቶ ግልጽ የሆነ ወጥ የሆነ አቋም ይዞ ይቀርባል የሚል እምነት ነበረን። ዋናውን ችግር ለመፍታት ዙሪያ ጥምጥም ነው የሄደው ማለት ነው።
በክልል የመደራጀት ጥያቄ ህገ መንግስታዊ መብት መሆኑን አጽንኦት የሰጡት በአዋሳ ዩኒቨርሲቲ የማህበራዊ ሳይንስና የስነሰብ ኮሌጅ ዲን ዶክተር ዳኝ ሽብሩ መግለጫው ስለ አብሮነትና አንድነት ያነሳውን ሀሳብ ሁሉንም የሚያግባባ መሆኑን ገልጠው ሌሎች የመግለጫው ሀሳቦች ግን ግራ እንዳጋባቸው ተናግሯል።
በመግለጫው ላይ የደቡብ ብሔሮች ብሔረሰቦችና ህዝቦች በጋራነት አንድነት ኢትዮጵያዊነት ስሜት በጋራ እንደነበሩ ተጠንክረው መቀጠል አለባቸው፣ መስራት አለባቸው። ሀገራቸውን ዳይቨርሲቲ ውበት ነው፣ ልዩነት ውበት ነው የሚለውን ነገር ምንም ችግር የለውም። ወደ ደቡብ ክልል በምትመጣበት ጊዜ ግን ደቡብ ተብሎ ነው በጣም ብዙ ብሔረሰቦችን በቋንቋም ይሆን በብሔረሰብ በህገ መንግስቱ ትርጓሜ አንድ ላይ መሆን የማይገባቸውን ወይም ኢንተረስታቸው ባልሆነ ሁኔታ ብዙ መርጅት ተደርጎ ነው ይሄ የደቡብ ክልል የተሰፋው። እኔ አግባብ አይደለም የሲዳማ ህዝብም ጥያቄ ፍትሐዊ ጥያቄ ነው አግባብ ጥያቄ ነው ባይነኝ። አይደለም የሲዳማ ህዝብ ቀርቶ ሌላውም ህዝብ የሚጠይቀው ጥያቄ በእኔ አግባብ ነው ባይነኝ።
ምሁራን ለቪኦኤ በሰጡት አስተያየት በመብት ጥያቄ ሽፋን የሚደረጉ የትኛውም ኢመደበኛ እንቅስቃሴዎችን ስርዓት ለማስያዝ እንዲሁም የህዝቦችን ሰላምና ጸጥታ ማረጋገጥና የህግ የበላይነትን ማስከበር ለድርድር የማይቀርብ መሆኑን ማዕከላዊ ኮሚቴው ከድምዳሜ መድረሱ የሚያስማማ መሆኑን ገልጠዋል። ነገር ግን የትኛው ኢመደበኛ አደረጃጀት ችግር እንደፈጠረ ወይም እየፈጠረ መሆኑን አይገልጥም መግለጫው ብሏል። ለሰላምና ጸጥታ ጉዳይ ትኩረት መሰጠቱ ተገቢ ነው ያሉት ዶክተር ዳኜ ህዝቡም የበኩሉን ድርሻ ማበረከት እንዳለበትና ያልተጨበጠ ወሬ ከማሰራጨትም ሆነ ያልተረጋገጠ የማህበራዊ ሚዲያ ሀሰት መረጃ ከመጠቀም መቆጠብ እንደሚገባም ተናግሯል። በፌዴራሊዝም ስርዓትና በፍትሐዊ ተጠቃሚነት ዙሪያም ድርጅቱ የያዘው አቋም የሚያስማማቸው መሆኑን ምሁራን ተናግሯል።
ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ለዘገባው እናመሰግናለን። ከደቡብ ኢትዮጵያ ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ አራት ነጭ ያልሆኑ የተወካዮች ምክር ቤት ሴት አባላት ላይ ዘረኝነት የተንጸባረቀባቸው ናቸው የተባሉ አስተያየቶችን በተደጋጋሚ መሰንዘራቸውን ተከትሎ በፕሬዚዳንቱና በዲሞክራቶች መካከል ያለው መቃቃር እየበረታ መሄዱ ተዘገበ። ፕሬዚዳንቱ አራቱን ሴቶች የምክር ቤት አባላት ወደ መጣችሁባቸው አገሮች ተመለሱ ነበር ያሏቸው። በዋይት ሀውስ የአሜሪካ ድምጽ ራዲዮ ዘጋቢ ፓትሲ ዊዱ ኩስዋራ ዝርዝር ይዛለች። አዳነች ፍሳይት አቀርበዋለች።
ዛሬ በዋይት ሀውስ ቤተ መንግስት ግቢ ያለውን የቦሊስቲክ ሚሳይል መከላከያ መሳሪያን ያካተቱ በአሜሪካ የተሰሩ ምርቶች ክብር የሚያገኙበት ቀን እንዲሆን ነበር የታሰበው። ሆኖም ሁኔታዎች ወዲያውኑ ተለወጡ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስለ አራቱ ነጮች ያልሆኑ የምክር ቤት አባላት ሴቶች ሲናገሩ
If you're not happy here, you can leave.
አገራችንን ከጠላችሁ እዚህ ደስተኞች ካልሆናችሁ መሄድ ትችላላችሁ።
ፕሬዚዳንቱ ይህን ያሉት ትውልደ ሶማሊያ አሜሪካዊት ኤልሃን ዑመር በመትገኝባቸው ነጮች ያልሆኑ አራት ሴቶች የምክር ቤት አባላት ላይ በትዊተር ስለሰነዘሩት ጥቃት ሲጠየቁ ምላሽ በሰጡበት ወቅት ነው። ከአራቱ የምክር ቤት አባላት አሜሪካ ያልተወለደችው ኢልሃን ዑመር ብቻ ናት።
ስለ ሀገራችን ያላቸውን አነጋገር ስሰማ፣ የሚጠቀሙትን ጸረ ሴማዊነት ቋንቋ ሳዳምጥ፣ በእስራኤል ላይ ያላቸውን ጥላቻና አልቃይዳን ለመሳሰሉት ጠላቶች ያላቸውን ፍቅር ሳስተውል፣ ይህ ዲሞክራሲያዊውን ፓርቲ አይጠቅምም የሚል እምነት እንዳለኝ እነግራቸዋለሁ።
ፕሬዚዳንቱ ያነጣጠሩባቸው ነጮች ያልሆኑ ሴቶች የተወካዮች ምክር ቤት አባላት ከዑመር ሌላ አሌክሳንድሪያ ኦካሲዮ ኮርቴዝ፣ ራሽዳ ታሊብና ኤያና ፕሬስሊ ናቸው። የፕሬዚዳንቱን አነጋገር ዘረኛ ነው በማለት አውግዘውታል። ኢልሃን ዑመር
He would love nothing more than to divide our country based on race, religion, gender, orientation.
ሀገራችንን በዘር፣ በሃይማኖት፣ በጾታ፣ በግንዛቤ ወይንም በኢሚግሬሽን እና በሁሉም መንገዶች ከመከፋፈል በላይ የሚያፈቅሩት ነገር የለም። ምክንያቱም ያለንን ልዩነት ሁሉ አጥብበን አብረን የምንሰራበት አንድነት እንዳይኖር የሚጠቀሙበት መንገድ ወይንም የሚያውቁት ዘዴ ይህ ብቻ ነውና።
ፕሬዝዳንቱ በአራቱ የምክር ቤት አባላት ላይ የቃላት ጥቃት የከፈቱት አስተዳደራቸው በሀገሪቱ ደቡባዊ ድንበር ጥገኝነት ለሚጠይቁ የውጭ ሀገር ተወላጆች ከባድ የሚያደርግ ለውጥ ማድረጉን ባስታወቀበት ወቅት ነው። ባለፈው ሰኞ ይህ የተደረገው አዲስ ሕግ ሕጋዊነት ስለሌለው ፍርድ ቤት ይቀርባል ይላሉ ነቃፊዎች። የአሜሪካ ፕሮግረስ ማዕከሉ ቶም ጃዌት ያብራራሉ።
Congress said very clearly that if you pass through a safe third country
ያገሪቱ ምክር ቤት በግልጽ የተናገረው ነገር አለ። በስምምነቱ መሰረት አስተማማኝ በሆነች ሌላ ሶስተኛ ሀገር በኩል ካለፍክ ጥገኝነት ከማግኘት ትታገዳለህ። ይህ አስተዳደር በበኩሉ አዲስ ሕግ እናወጣለን እያለ ነው። በማንኛውም ሶስተኛ ሀገር በኩል ካለፍክ ጥገኝነት አታገኝም የሚል ነው።
ትራምፕ በተጨማሪም አስተዳደራቸው በሀገሪቱ ዙሪያ ያሉትን ህጋዊ የመኖሪያ ፈቃድ የሌላቸው ፍልሰተኞችን ማሰሩን እንደሚቀጥል ተናግረዋል። እስካሁን ባለው ጊዜ ግን ፕሬዚዳንቱ ይደረጋል ባሉት ደረጃ ሰፊ የማሰር እርምጃ አልተወሰደም።
አዳነች እናመሰግናለን። ቆንጅት፣ ወደ ሙዚቃ ግብዣችን ከመሻገራችን በፊት ጥቂት ሰከንዶች አሉን። ወቅታዊ ጉዳዮች ላይ ያተኮሩ በርካታ አስተያየቶች ይደርሱናል። ወዲሁም ደግሞ ማስታወቂያዎች አሉን። አንደኛው ማስታወቂያ ባይሆን ላስታውስና በአዲስ አበባው አህዱ ራዲዮ ኤፍኤም 94.3 ላይ የሚቀርብ መሆኑን የኤፍኤም የመከታተል እድል አላቸው እንዲሁ እናስታውስና ምላሻቸውንም እንዲሰጡን እንፈልጋለን። በአህዱ የሚከታተሉ አድማጮቻችንና እንዲያደርሱን እናስታውስ። ማስታወቂያውን እንድናቆየው ይመስላል። ሙዚቃውን ጀምሯል ንጉሱ።
ግሩም ሙዚቃ ነው ይመስለኛል።
ኃይሌ የታደሰ ነው ዜማ ያሳብቃል። ስንመለስ ማስታወቂያ ነው።
ሰዎች ስለ መውደድ ይሉኝታል ወይ? እውነቱን እውነቱን እስቲ እንወያይ። ህመምና ፍቅር ይደበቃሉ። ሰዎች ስለ ፍቅር ይሉኝታል ወይ? ሰዎች ስለ መውደድ ይሉኝታል ወይ? እውነቱን እውነቱን እስቲ እንወያይ። ህመምና ፍቅር ይደበቃሉ።
Yeah, but let's go, yeah, man. Yeah, but let's go, yeah, man. Let's go.
ያልደርኩት ገና እሆናለሁ ለማኝ የፈለገው ቢያማኝ የፈቀደው ቢያማኝ ያልደርኩት ገና እሆናለሁ ለማኝ
አድማጮች የምሽቱ ዝግጅታችን ተጋምሷል። ዋና ዋናዎቹን ዜናዎች እናሰማለን። የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተርን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። የሱዳን የጦር ሰራዊትና ተቃዋሚ መሪዎች ስልጣን የመጋራት ስምምነታቸውን ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች ክፍት እንዲያደርጉ በጉዳዩ ዙሪያ የሚንቀሳቀሱ ተሟጋቾች ጥሪ ያቀረቡ። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የቀጠለው ያሁኑ የኢቦላ ወረርሽኝ ከወትሮ በተለየ ሁኔታ የከበደ ጉዳት እያደረሰ ያለው በሕፃናት ላይ መሆኑን ዩኒሴፍ አስታወቀ። የፕሬዝደንት ትራምፕ አስተዳደር በዩናይትድ ስቴትስ ደቡባዊ ድንበር የሚገቡ የውጭ ሀገር ሰዎች ጥገኝነት እንዳይጠይቁ ለመከልከል እየተንቀሳቀሰ ነው። እርምጃው በአብዛኛው የሚጎዳው በሜክሲኮ በኩል የሚገቡ የማዕከላዊ አሜሪካ ሰዎችን እንደሆነ ተነግሯል።
አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ 3:31 ያመለክታል። በቅድሚያ ማሳሰቢያ ለጥያቄው መልስ የቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል የሚሉ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ።
ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። የሀገሪቱን አንድነት አስጠብቆ የሕዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል?
ምሁራንን ጋብዘናል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህራንና በፌዴራሊዝም ጉዳዮች ላይ አተኩረው የሚሰሩ ባለሙያዎች ናቸው።
ጥያቄዎቻችሁን እስከ ነገ በስቲያ ሐሙስ ምሽት ድረስ እንድትልኩልን እንጋብዛለን። ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ የምትፈልጉ የስልክ ቁጥሮቻችሁን ብትልኩልን ፕሮግራሙ ሲቀረጽ ደውለን ከእንግዶቻችን ጋር እናገናኛችኋለን።
በድምፅ ለማኖር ለምትፈልጉ በስልክ ቁጥር 202-205-9942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ አኑሩ። ወይም ኢሜይል ለሚቀናችሁ horn@voanews.com ላይ ጻፉልን፣ ወይም በፌስቡክ አት ቪኦኤ አምሃሪክ ላይ አስፍሩ። ለጥያቄው መልስ
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ወደ ሁለተኛው አጋማሽ ዝግጅታችን ዘልቀናል። አድማጮች፣ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አቶ ተመስገን ጥሩነህ የአማራ ክልል ፕሬዝዳንት እንዲሆኑ እጩ የተደረጉት በራሱ በአዴፓ ስለታመነባቸው ነው ይላሉ የክልሉን ፖለቲካ በቅርበት የሚከታተሉት ምሁር። ምርጫውን ተከትሎም የተለያዩ አስተያየቶች እየተሰጡ ይገኛሉ። እስክንድር ፍሬው የክልሉን ፖለቲካ በቅርበት የሚከታተሉ አንድ ምሁር ያነጋገረበትን ዘገባ እንደሚከተለው አጠናቅሮታል።
አዴፓ አመራሮቹን ተክቷል። ቀጣዩ የአማራ ክልል ፕሬዝዳንት ማንነትም ይፋ ተደርጓል። ከፖለቲካው አልፎ በመከላከያና በደህንነት ዘርፎችም ልምድ ማካበታቸው የተገለጸው ሰው ፈታኙን ሰዓት በፕሬዝዳንትነት እንዲያገለግሉ ተመርጠዋል። በአማራ ክልል የተለያዩ ከፍተኛ ኃላፊነቶች የሰሩት በመከላከያ ሚኒስቴርና በብሔራዊ መረጃ መረብ ደህንነት ኤጀንሲም እንደዚሁ በተመሳሳይ ከፍታ ያገለገሉት ሰው ቀጣይ ማረፊያ ባህር ዳር መሆኑ አግልጽ ሆኗል። እስካሁን ድረስም የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ በመሆን እያገለገሉ እንደሚገኙ ይታወቃል። አቶ ተመስገን በተለያዩ ኃላፊነቶች ይስሩ እንጂ በመገናኛ ብዙሃን የተለመዱ የሚባሉ አይነት ሰው አይደሉም። በመጠኑ ያስተዋወቃቸውም በቅርቡ በጠቅላይ ሚኒስትር ጽፈት ቤት የሰጡት መግለጫ ነው። ያ መግለጫ በአገሪቱ የመጣውን ለውጥ ተከትሎ በመከላከያና በደህንነት ዘርፎች እየተተገበሩ ያሉ የማሻሻያ እርምጃዎችን ያብራሩበት ነበር። ከጋዜጠኞች ለቀረቡ ልዩ ልዩ ጥያቄዎችም ታዲያ ምላሽ ሰጥተው ነበር አቶ ተመስገን። በእናንተ እምነት በአሁኑ ሰዓት የኢትዮጵያ ዋነኛ የደህንነት ወይም የብሔራዊ ጸጥታ ስጋት ምንድን ነው በሚል ላቀረብኩት ጥያቄ ተከታዩን መልሰውልኝ ነበር።
ያው ሁላችንም እንደምናውቀው ትልቁ ስጋት በየአካባቢው ላሉ ግጭቶችን መነሻ የሆነው የብሔር ፖለቲካ ነው። እዚህ አካባቢ ሰፊ ርብርብ ካላደረግ፣ ፖለቲካዊ መፍትሄዎች ካልመጡ፣ ህብረተሰቡ ስለሱ ተግባብቶ በየአካባቢው የሚኖርበት ስርዓት ካልተፈጠረ፣ እያንዳንዱ ዜጋ ሁሉንም ዜጋ እንደራሱ አቃፊ ሆኖ የሚኖርበት ስርዓት ካልተፈጠረ፣ አብዛኛው በብሔር ፖለቲካ አመራሩም የተወሰነ ባኮረፈ ቁጥር ወደ ብሔር ፖለቲካ በመውሰድ እና እዚያ ውስጥ በመደበቅ የራሱን ዓላማ ለማራመድ ህዝብ ከህዝብ የማጋጨት የማፈናቀል ሁኔታዎች አብዛኛው መሰረታቸው ከዚህ ጋር የተያዘ ነው። ስለዚህ ዋናው የብሔር ፖለቲካ ነው። እንግዲህ ይህን የብሔር ፖለቲካ እንዴት አድርገን መቅረፍ እንችላለን የሚለው የሁሉም አካላት የቤት ስራ መሆን አለበት ነው። የግለሰብ ግጭቶች ራሱ በጣም ባጠረ ሁኔታ ሰፊ የብሔር ሽፋንና መሰረት ሲይዙ ይስተዋላሉ። ሶስቱ አካባቢ የሃይማኖት አባቶችም፣ የሀገር ሽማግሌዎችም፣ የፖለቲከኞችም፣ የመንግስት አካላትም፣ የጸጥታ ኃይልም እሱ አካባቢ ተረባርቦ መስራት አለበት። ከዚህ የብሔር ፖለቲካ ወጥተን እያንዳንዱ ሰው በሀገሩ ሰርቶ ተከብሮ የሚኖርበትን ስርዓት መፍጠር አለብን። ከዚህ በፊት የነበረንን ወንድማማችነት ባህላችንን በሚገባ አጠናክረን መቀጠል ላይ መፍትሄ መስጠት አለብን። ለዚያም ነው የሰላም ሚኒስትር ተቋቁሟል። በርካታ ስራዎችንም እየሰራ ነው። እሱ አካባቢ ያለውን ነገር መፍታት አለብን ነው ትልቁ ስጋታችን። ከውስጥም ከውጭም ለውጭ ኃይሎችም መሳሪያ ሊሆን የሚችል ለውስጣችን ደግሞ እርስ በርስ የሚያጋጨን ትልቁ የብሔር ፖለቲካ ስለሆነ እሱ አካባቢ ልዩነታችን የምናጠብበትን ሁኔታ በስፋት መስራት ያስፈልጋል።
በሀገሪቱ ወደሚታዩ ማንነትን መሰረት ያደረጉ ግጭቶች፣ ጥቃቶችና መፈናቀሎች የተደረሰው ለረጅም ጊዜ የተሄደበት መንገድ ስህተት በመሆኑ እንደሆነ በተገለጸበት ጋዜጣዊ መግለጫ ለሌሎች በርካታ ጥያቄዎችም ላይ ተሰጥቶ ነበር። አቶ ተመስገን ጥሩነህ የአማራ ክልል ፕሬዝዳንት እንዲሆኑ መታጨታቸውን ተከትሎ እየተሰጡ ያሉ አስተያየቶች የተለያዩ ናቸው። የአማራን ክልል ፖለቲካ በቅርበት የሚከታተሉት ምሁርና የህግ ባለሙያ ዶክተር ዮናስ ተስፋ የጩ ፕሬዝዳንቱ ምርጫ በርካታ ጉዳዮችን ከግምት በማስገባት የተከናወነ እንደሆነ ይገምታሉ። አዴፓ በአሁኑ ወቅት ክልሉን ማስተዳደር የሚጠይቀውን ብቃት መነሻ በማድረግ ያከናወነው ሊሆን እንደሚችልም ያምናሉ። አቶ ተመስገን በመከላከያና በጸጥታ ተቋማት በመስራት ያገኙት ልምድ ለመመረጣቸው ዋነኛ መለኪያ ሊሆን እንደማይችል ግን የዶክተር ዮናስ እምነት ነው።
ያ ግምት ውስጥ የገባ ነው ብዬ ለማሰብ ይቸግረኛል። ምክንያቱም ግምት ውስጥ የገባው ያ ቢሆን ኑሮ ፈቃደኛ ሳይሆኑ ቀሩ የተባሉትን የመጀመሪያውን እጩ የሚታሰብበት አጋጣሚ አሁን ነበሩ። ምክንያቱም ያኛው ታጭተው የነበረ የተባሉት እጩ ምናልባት ከጸጥታ ስራ ጋር ከልማት ስራ ካልሆነ በስተቀር ጸጥታ ስራ ብዙ ሩቅ የነበሩ ሰው ስለነበረ ከዚህ አንጻር ያው ተመስገን የተመረጡበት ምክንያት ከጸጥታና ከወታደራዊ የስራ ልምድ አንጻር ነው ብሎ መውሰድ ይከብዳል። ስለዚህ ከዛ ባሻገር ያሉት የፖለቲካና የአስተዳደር እንዲሁም የተለያዩ በተለይ በፌዴራል ደረጃም ቢሆን ከነበራቸው የስራ ልምድ አንጻር ታሳቢ የተደረገ ይመስለኛል እንጂ ከጸጥታ ስራ ጋር ብቻ የነበራቸውን የስራ ልምድና ዝግጅት ታሳቢ ተደርጎ የተወሰነ ውሳኔ ነው ብዬ ማሰብ ይቸግረኛል።
ዶክተር ዮናስ እንግዲህ አቶ ተመስገን ጥሩነህ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ በመሆናቸው በቅርቡ የሰጡት መግለጫ ነበር ከወራት በፊት። እዛ ላይ አንድ ያነሳሁት ጥያቄ ነበር፣ የኢትዮጵያ ዋነኛ የደህንነት ስጋት ምንድን ነው በአሁኑ ሰዓት ብዬ ጠይቄያቸው የመለሱት መልስ የኢትዮጵያ ዋነኛው የደህንነት ስጋት በአሁኑ ሰዓት የብሔር ፖለቲካ ነው ብለው ነበር። የብሔር ፖለቲካ ነው ዋነኛው የደህንነት ስጋት ችግር እየፈጠረብን ያለው በየቦታው የሚልና ምናልባትም አሁን እሳቸው የአማራ ክልል ርዕሰ መስተዳድር ሆነው ሲሰሩ በአንድ በኩል ብሔርተኝነትን እንግዲህ አካባቢያዊ ብሔርተኝነትን የሚያራምዱ፣ በሌላ በኩል አይደለም በዚህ መንገድ ሳይሆን ኢትዮጵያዊ ብሔርተኝነት ላይ ነው መተኮር አለበት በሚሉ ኃይሎች አጣብቂኝ ውስጥ ይገባሉ የሚል ስጋት አለበት። እንዴትስ ነው ሚዛኑን ጠብቀው መጓዝ የሚችሉት? ለእሳቸውስ ፈተና ይሆናል? ይሄ
ፈተና ይሆናል ብዬ አላስብም። ምክንያቱም ለኔ በግብ ደረጃ የአማራ ብሔርተኛነት ከኢትዮጵያ ብሔርተኛነት ተለይቶ የሚታይ ነው ብዬ አላስብም። ምናልባትም አዴፓ አሁን ማብቂያው በማዕከላዊ ኮሚቴ ስብሰባው ማጠናቂያ ላይ እንደገለጸው የአዴፓ ትግል የአማራ ሕዝብ ትግል ለነጻነት፣ ለእኩልነት፣ ለፍትህና ለኢትዮጵያ አንድነት መሆኑን በግልጽ አስቀምጧል። ከአማራ ብሔርተኛነት አንጻር ካየ ነው ኢትዮጵያ ጠለ ሊሆን አይችልም። የአማራ ብሔርተኛነት የአማራ ሕዝብ በኢትዮጵያ ሀገረ መንግስት ግንባታ የነበረው በጎ አስተዋጽኦ በመጥፎ መልኩ ተተርጉሞ በጨቋኝ ከጨቋኝ ትርክት የተመሰረተ የጥቃት ሰለባ ሆኖ ነበር። ስለዚህ ይሄ መቅረት አለበት። ማንኛውም ኢትዮጵያዊ በዜግነቱ እኩል ተቆጥሮ ነጻነቱ ሊከበርለት ይገባል። ከዛም ባሻገር ሁሉም ኢትዮጵያ ሕዝቦች በፖለቲካውም በማህበራዊም በኢኮኖሚ መስክ ፍትሐዊ ተጠቃሚ መሆን አለባቸው የሚል እሳቤ የያዘ ነው። የእኔ እስከሚገባ ድረስ የአማራ ብሔርተኛነት ምናልባት ጽንፈኛ የሆኑ ብሔርተኞች የሚያራምዱት ብሔርተኛነት ካውንተር ናሬቲቭ እንጂ የእነሱ
የዛ አጸፋ እንጂ ለማለት ነው። የዛ አጸፋ ምላሽ እንጂ
ያን አጸፋ ምላሽ እንጂ ያን የሚመስል አይደለም። በቅርጹም በተፈጥሮ ባህሪ ነው። በዛም ነው የእርግጥ ትንሽ አሁን የምናየው አይነት ፈሬ ሰደደ ከፈሬ ልቀቀ የአማራ ብሔርተኛነት በዚህም በዛም ሲጸባረቅ እናያለን። ነገር ግን አብዛኛው የሚያቀነቀነውን ስንመለከት እንደገና ደግሞ አዴፓ በተደጋጋሚ ሲናገር የምንሰማው በርቱ ሲናገሩ የምንሰማው የአማራ ሕዝብ ጥያቄ የእኩልነት የነጻነትና የፍትህ ነው እና ጠንካራ ኢትዮጵያ አንድነት የዛም ነው ለዲሞክራሲ ለፍትህና ኢትዮጵያ አንድነት ማንኛውን መስዋዕትነት ለመክፈል ዝግጁ ነን የሚል አቋም መግለጫ ያወጡት። ስለዚህ ኢትዮጵያዊነት ጋር የሚገዳደር ብሔርተኛነት ሳይሆን ሕዝቦች በእኩልነት በነጻነትና በፍትህ እና በዲሞክራሲ ስርዓት ላይ የተመሰረተ ጠንካራ ኢትዮጵያ መፈጠር አለባት የሚል አቋም የሚያራምዱ እና ከዛ አንጻር ካየ ነው የአማራ ብሔርተኛነት ከኢትዮጵያ ብሔርተኛነት ጋር ተነጥሎ የሚታይ አይደለም። ስለዚህ እኔ በዚህ ረገድ ይህ ነው የሚባል ችግር ያጋጥማቸዋል ብዬ አልገምትም። እንደሚታወቀው አሁን ባለው የእኛ ሀገር ፖለቲካ አደገኛው ነገር ጽንፍ የወጣው ብሔርተኛነት ነው። እስከ መገንጠል ብሎ የሚያስብ በጨቋኝ ከጨቋኝ ትርክት የሚሰከሰክ የሚሰለሰል አይነት አይደለም የአማራ ብሔርተኛነት። ኦፍኮርስ ጽንፈኛ የሆነ በጨቋኝ ከጨቋኝ ትርክት ማለት የሚባዝን አይነት ብሔርተኛነት እንዳለ ይታወቃል። የአማራ ብሔርተኛነት ግን የዚህ አይነቱ አይደለም።
አቶ ተመስገን ከጠቅላይ ሚኒስትሩ ጋር አላቸው የሚባለውን መልካም ግንኙነት ባሉታዊ ጎን ከሚመለከቱ ወገኖች ጋር እንደማይስማሙም ዶክተር ዮናስ ተናግረዋል።
ቀደም ብዬ እንደነገርኩ የአማራ ክልል ውስጥ አሁን ከባድ ችግር ያለው የአሉባልታ ፖለቲካ ነው። የአሉባልታው ፖለቲካ ደግሞ ምንጭ ማን ሊሆን እንደሚችል ይገመታል። እንዳልኩ አሁን ያለው አዴፓ አመራር የማንም ተላላኪ መሆን የሚችል አይደለም። እንደዛ ሆኖ ለመኖር የሚያስችለው ሁኔታም ንባራዊ ሁኔታም የለም። ከምንም በላይ ግን አሁን ያሉት አመራሮች በኢህአዴግ ውስጥ በነበረውም እኮ የውስጥ ትግል ውስጥ ግንባር ቀደም ሚና የተጫወቱ አካላት ናቸው።
በለውጡ ሂደት ማለት ነው። ለውጡን ለማምጣት በተካሄደው ትግል ማለትዎት ነው? እሺ።
ከዛም አልፎ አሁን ያሉትን ጠቅላይ ሚኒስትርም ለዚህ ያላሉበት ቦታ እንዲጠቁ ትልቁን አስተዋጽኦ ያደረጉት የአዴፓ አመራሮች ናቸው። ካላቸው ፖለቲካ ልምድ አንጻር፣ ካላቸው የአመራር ቁጥጥር አንጻር፣ እንደገና ደግሞ በአሁኑ ወቅት የአመራር ፖለቲካ ከደረሰበት ደረጃ አንጻር የአዴፓ ስራ አስፈጻሚ ኮሚቴ በድርጅታዊ ጉዳይ የጠቅላይ ሚኒስትሩን ትእዛዝ ይቀበላል ብሎ ማሰብ ቲንክ የአዴፓ አመራሮችን መናቅ ይመስለኛል። የህዝቡን መብትና ጥቅም ለድርድር ሊያቀርቡ የሚችሉ ሰዎች ናቸው ብሎ መውሰድ አድርግ ትንሽ ነውርም ጭምር ይመስለኛል። ስለዚህ ጠቅላይ ሚኒስትሩም እንደዚያ ያደርጋሉ ብዬ አልገምትም። ጠቅላይ ሚኒስትሩ ያን ማድረግ ይፈልጉም። የአዴፓ ሰዎች በዛ ደረጃ ያነሰ የፖለቲካ አቅም አላቸው ብዬ አልገምትም። ከዛ አንጻር እኔ እስከማምነው እና እስከምረዳው ድረስ ያለውን ነባራዊ ሁኔታ ከግምት ውስጥ አስገብተው የወሰኑት ውሳኔ ነው። ቀደም ሲልም ለማስቀመጥ እንደሞከርኩት የአቶ መርጋ ከጠቅላይ ሚኒስትሩ ጋር የነበራቸው መልካም ግንኙነት ክልሉን ለመምራት እንደ አንድ አቅም ተደርጎ ሊወሰድ የሚችል ነው እንጂ እዳ ወይም ደግሞ ጉዳት ተደርጎ ሊወሰድ አይችልም። መልካም ግንኙነት በፖለቲካ ካፒታል ነው እንጂ እዳ አይደለም። ስለዚህ እኔ ያው ህዝቡን ለመከፋፈው ለህዝቡ አጀንዳ ለመስጠት የሚፈልጉ ኃይሎች የሚነዙት አሉባልታ ካልሆነ በቀር በእኔ አስተያየት የአቶ ተመስገን እጩነት የአዴፓ አመራሮች ሳያመክሩበት እና ሳያምኑበት ለሶስተኛ ወገን ግፊት እየተደረገ ነው ብዬ አላምንም።
የአዴፓ ማዕከላዊ ኮሚቴ እጩ ፕሬዝዳንት አድርጎ የመረጣቸው አቶ ተመስገን ጥሩነህ ሹመታቸው ከጸደቀ በቅርቡ የተገደሉትን የቀድሞው ፕሬዝዳንት ዶክተር አምባቸው መኮንንን ይተካሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ አሁን ክርክር በሁለት የፖለቲካ ድርጅቶች ፍጥጫ ዙሪያ
ባለፈው ሳምንት መገባደጃ የተጀመረ የሰጥ አገባ ክርክር ፕሮግራም ነው የሚሰማው። በሁለቱ የኢህአዴግ አባል ፓርቲዎች ህወሓትና አዴፓ ጋዜጣዊ መግለጫዎች እንዲሁም በገቡበት የፖለቲካ ፍጥጫ ዙሪያ የተካሄደ ክርክር ነው። ተከራካሪዎቹ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህርና አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቅዳሜው ክርክራቸው እልባት ካደረጉበት ይንደረደራል።
ሁለቱም መግለጫዎች ከአባሎቻቸው እስከ አገሪቱ መከላከያ ኃይል የፌዴራል መንግስቱንና አንዱ ለሌላው የሰጧቸውን ጨምሮ በርካታ አነጋጋሪ ሀሳቦች ቀርበዋል። በአንጻሩ በሁለቱም መግለጫዎች በሀገሪቱ ውስጥ የስጋትና ጥርጣሬ ድባብ እንደነገሰ እንመለከታለን። ለስጋቶቹም አንዱ ሌላውን በጥፋተኝነት የሚወነጅለውን ያህል የሚመሳሰሉ ሀሳቦችን እናያለን። ይሄ የአደጋ ስጋቱ በርግጥ ተጨባጭ ከሆነ ሁለቱ ቡድኖች የሚያውቁት የሚያምኑት ከሆነ የፖለቲካ ሂሳብ ማወራረድ የሚመስለው ቆይቶ ለምን ያን አደጋ ከማስቀረት ላይ ማትኮር አልቻሉም? መቼ ነው ህዝብ የሚመራ አካል የትኛውም መሪ እንደ መሪ መስራት የሚጀምረው? እንዲህ ያለውስ የተካረረ ሁኔታ ወደ ከፋ ፍጥጫ መሸጋገር አይደለም ወይ? አቶ የማነ
ልክ ነው እንግዲህ ከመወናገል የፖለቲካ ትርፍና ኪሳራ ከማወራረድ ለምንድን ነው የተፈጠረው ችግር መፈጠሩን ሁለቱም ተስማምተዋልና እዛ መስራት ላይ አያተኩርም ነበር ወይ የሚል መስለኛል። ጠቅላይ ጥያቄው እዚህ ላይ መፍትሄ ማለት ነው ማለት ነው ነው ከዚህ ብዙ ያደግ ብዙ ጊዜ ስትል ማዕከላዊ ኮሚቴ ተሰብስቧል አይደለ? መፍትሄ እንግዲህ ከዛ ነው መምጣት የሚችለው። ያንን መፍትሄ ሲያስቀምጥ ነበር እንደዚህ እንደዚህ ይደረጋል፣ እንደዚህ እንደዚህ ይደረጋል። ነገር ግን ተግባራዊ አይሆንም። ከዚህም ነው ለምን መተማመን በውስጣቸው ሲሆን ለመፍትሄው ሀገሪቱም እዚህ ከመድረሷ በፊት ችግሩ ማውቃት እየተቻለ ያልወጣችበት ምክንያቱም በመካከላቸው መተማመን ስለሌለ ነው። ስለዚህ ድርጅቶች አሁን በፋብቱ የተስማሙት ሊደብቁ ስማይችሉ ስለሆነ ለምሳሌ የዚህ በላይ ይከበር የሚሉ ሰልፎችን በተለያዩ መልኩ በህዝብም በመንግስትም በምናምን ደረጃ ይህ አካባቢ ነው እስኪ ሰልፍ የተወጣው የህግ በላይነት የተባለው አሁን እኮ ነው። ሰው ሲገደልማ እንግዲህ የህግ በላይነት አያስፈልግም አትልም አሁን አማራ ክልል የአማራ ህዝብ የጎበዝ አለቃ ብስቷል። የአማራ ክልል መንግስት መዋቅሩ እስከ ጣቢያ ድረስ መንግስት እየተደራደረው አይደለም ምናምን ሲባል በምሁር ሳይንቲፊክ በሆነ መልኩ በተለይ በተለይ አማራ ክልል ይህ ሲቀርብ ቆይቷል። አይ ይሄ ሆን ብሎ እንዲህም መፍትሄ መስጠት ያው መመላለስ ነው የነበረው። አሁን ፋክቱ ከመስማማት ውጭ ሌላ አማራጭ የላቸውም። ካላላክ ዛገር ኮንትሪቢዩት ማድረግ የሚችሉ ሰዎች አጥተናል። ይህን መደበቅ የሚቻልበት ሁኔታ ላይ አይደለም። ስለዚህ መፍትሄ ላይ ይስማማሉ ማለት አይደለም። ስላልተስማሙ መፍትሄ ላይ መሰረት ፕሪንሲፕ የሆነ ግንኙነት የላቸው። አስተላለፍ ፕራግማቲስት የሆነ መርህ አልባ ግንኙነቶች ነግሰው ስለነበር ይህንን ሁኔታ አጋጥሟል። አሁንም ግን የመርህ አልባ ግንኙነታቸው እየቀጠለ ስለሆነ መፍትሄም ለማምጣት አስቸጋሪ የሆነበት ሁኔታ ስላለን ምናልባት ከዚህ አንጻርም መግለጫው ፖዚቲቭ ብናየው ለምሳሌ ህወሓት ኦኬ ሌላ አስተላለፍ እንግዲህ እኔ ፖለቲከኛ አይደለሁም ለምን እንዲህ አለች ምን አይታ ነው የሚለው የራሷ ትን ይኖራታል ህወሓት ያለችበት ምክንያት ማለት ነው። እወጣለሁ እንደዚህ አይነት አብሬ አልሰራም ካለች አሲምባት የፋክት ነው ብለን ካሰብን መሰረት የማችልበት ሁኔታ አለ ብለን ካሰብን ስለዚህ ችግሩን ለመፍታት እያደራችን ማገዝ ከማይችል በእውነት መስራት ከማይችል ፓርቲ ጋር መስራት አይችልም ማለት የመፍትሄ አካል አድርገን መውሰድ የለብንም።
ይሄ ራሱ የመፍትሄ አካል ተደርጎ ለምን አይወሰድም? በዚህ መንገድ ህወሓት እንደ ድርጅት እምነት ካለው ብለዋል። ነገር ግን እንዲህ ያለው ፍጥጫ ከቃላት ፍጥጫነት ወዳልተፈለገ ግጭት ሊያመራ አይችልም ወይ? ሌሎች አካባቢዎች በተደጋጋሚ የተመለከት ነው እርሶም በአስተያየቱ የገለጹትን አይነት በግለሰቦች ደረጃ የደረሰ ወደ መጠነ ሰፊ ግጭት ሊያመራና ምናልባትም ሊረፍድ አይችልም ወይ? እንዲህ ያለው ከበሰለ አስተሳሰብ የሚመነጭ አቅጣጫ የሚጠቁም አማራጭ አድርገን እንዴት ልንቀበለው እንችላለን?
ደርሷል እኮ እያልኩኝ ነው። ምናልባት ያልደረሰው ሊሆን ይችላል። ስለደረሳቸው አሁን ያው እነሱ ብቻ ነው የኢትዮጵያ ህዝብ በሙሉ ደርሶበታል በትልቁ ማለት ነው። ትልቅ የጸጥታ ሰዎች ባለስልጣናት ሊሆኑማ የሚገደርሷል ዜጎች ላይ እኮ ደርሷል እኮ አማራ ክልል ላይ እኮ ብዙ ዜጎች በማንነታቸው ምክንያት ተገድለዋል። የውጭ ሚዲያዎች እስኪዘግቡት እንኳን ተዘገቡ፣ የሀገራችን ሚዲያዎችም አልዘገቡትም። ይህ ስላልደረሰ ህዝብ ለህዝብ እንዲህ መጣፋት አያመጣም ወይ? መጥቷል እኮ እንዴ! ማን የትኛው ትግራዊ ነው እስኪ የትም ቦታ ሂዶ ተንቀሳቅሶ አገሬ ብሎ መኖር የሚችለው? አልተን ጥራሽ የሀገር ለመቀጠል ያለመቀጠል ጊዜ ላይ ደርሰናል እኮ። ያማ አልፏል። አሁን ጥያቄ ይዛል ሽፍት አርገብ ምናልባት አቶ ባንታየሁም እንዳለው የሀይል አሰላለፍ ሽፍትም ሊያመጣ ይችላል። ፖስብሊ ፈንደሜንታል የሆነ ችግሮች በመካከላቸው ስላልነበር አይደለም ለኢህአዴግ አባል ድርጅቶች ጫፍ ላይ ደርሷል።
መልካም አቶ ባንታየሁ የእርስዎ ነው እድሉ።
እንግዲህ በዚህ ደረጃ እነሱና እኛ ብለን በተለየ መከፋፈሉ የሚያዋጣ አይመስለኝም። አይደለም ለእኛ ቀርቶ ለህወሓት አመራሮች እና ለሪፍ አመራሮችም የሚያዋጣ አይመስለኝ። እነሱና እኛ አይደለም ያለ ያለው ነገር በሀገራችን ውስጥ ብዙ ጥፋት ያደረሰ አንድ የኢህአዴግ አባል ድርጅት ሲዘውረው የነበረው ኢህአዴግ ኤዘመን ፊታውራሪ የነበረው ህወሓት በዚህ ሰዓት የተጨባጭ ሲያደርግ የነበረው ምንድን ነው? ሀገሪቱን የከባድ መሳሪያ እንዳይንቀሳቀስ በተለያየ መንገድ መሰናክል ይፈጥር ነበር። ሀገሪቷ ምሳ ካሄደውን ዓለም አቀፍ ግንኙነት በተለያየ መግለጫ በማጣጣል በተለይ ከኤርትራ ጋር የሚደረገውን ግንኙነት ሲጠቅስ ነበር። ከዛ በተጨማሪ በሀገሪቱ ውስጥ በአንደኛ ደረጃ የሚቀመጡ ትልቅ የሰብአዊና ዲሞክራሲያዊ መብቶች ብጥቀጣ እንዲፈጸም የመሩ ሰዎች ወንጀለኞችን ስራ አስፈጻሚ ላይ መድቦ ሲያንቀሳቅስ የነበረ ድርጅት ነው የሚል በአንድ ሀገር ውስጥ ትልቅ ልዩ ኃይልን ገንብቶ የሚሊታሪ ድሪሊንግ ኤክሰርሳይዝ ሳካሄድ እያካሄደ ያለ ድርጅት ነው ህወሓት ማለት። ማስበው ምንድነው ሀገራችን መንታ መንገድ ላይ ያለች ብዙ ጊዜ መልካም እድሎችን አጥታለች። መልካም እድሎች ያጣችሁ ደግሞ ጉልበተኛ ነን የሚሉት ወይ ደግሞ አቅም አለን የሚሉት የፖለቲካ ኃይሎች ከነጻነት ከእኩልነት ከፍትሐዊነትና ከዲሞክራሲ ይልቅ ጉልበታቸውን ተጠቅመው ልፍትሐዊነትን ወይም ደግሞ ጉልበት ተጠቅመው የተሻለ አቅም እናገኛለን ብለው በማለማቸው ነው። ይህ ይሳካ አይመስለኝም። ራያችን
ማመሳይጠብቃል የተባለው እኮ ይታወቃል። ወደዛ ባልገባ
ኢትዮጵያ ህዝብ የሚፈልገው ነጻነትን፣ እኩልነትን፣ ፍትሐዊነትና ዲሞክራሲያዊነትን ነው። ይህም ደግሞ የሚወስነው የኢትዮጵያ ህዝብ ነው። የአማራ ዴሞክራቲክ ፓርቲ አይደለም፣ የህወሓት አይደለም፣ የኦሮሞ ዴሞክራቲክ ፓርቲ አይደለም፣ በሄደን አይደለም፣ ወይ ማንም የፖለቲካ ላይ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ሪፍሌክት የሚያደርገውን የነጻነት ማታ
የትግራይ ህዝብ 50,000 ህዝብ ከጎንደር ሲፈናቀል ሲገደል ይቅርታ እንኳ ያልጠየቀ የአማራ መንግስት የትግራይ ህዝብ ኢትዮጵያ ህዝብ ማለት አይደለም ወይ? የሰው መብት ረገጥ አልነበረም? በኢህአዴግ ደረጃ ህወሓት ፊታውራሪ ምናምን ተውና በልካቸው ይቀጥሱ ማነው በህግ ነው የሚታወቀው። ራስን ነጻ አድርገህ ከዚህ በፊት ሰብአዊ መብት ረገጣ ምናምን
የትግራይ የአማራ ምናምን
ባላንስ እናድርግ
ኮንቨርሴሽን አይደለም።
አቶ ይማን፣ አቶ ባንቴ ፍራው ሀሳቡን ሰምተዋል፣ ይመልሱ፣ እድል ይስጧቸው።
አይ ቲንክ የትኛውም አይነት መፈናቀል፣ የትኛውም አይነት ብሔር መሰረት ያደረገ ሰቆቃ የትም ቦታ ሊኖር አይገባም። ይህን ማንም ይደግፍ የለም። አቶ የማነ ቅድም የጠቀሱ በኢትዮጵያ ሚዲያም በዓለም አቀፍ ሰብአዊ መብቶች ሪፖርትም 50,000 ሰው እንደተፈናቀለ የሚገልጽ ሪፖርት አላለም።
በኩልየትኛውም
አይነት መፈናቀል ሊወቀስ ይገባል። በሀገራችን ወደ ዲሞክራሲ አያስቸግርም። ይህ ነው፣ ይህን አንደርስታንድ ማድረግ ነው። ነገር ግን ይህ ለራስ ብሔር አባሎች ብቻ አይደለም መስራት ያለበት። ለምሳሌ እዚህ ሀገር ውስጥ ዓለም አቀፍ ተቋማት በሚያውቁት መጠን ለ27 ዓመት ህወሓት በፊት አውራሪነት የሚመራው ኢህአዴግ ውስጥ የአማራ ህዝብ ከየትኛውም የሀገሪቱ አካባቢ ሲፈናቀል፣ ሲታሰር፣ ሲገደል ነበረ። ይህም እንደ ኦፕንሊ ሪጀክት ማድረግ መቃወም ያስፈልጋል። ከዚህ ነው የምንጀምረው። የራሳችን ብሔር የሆነ ነገር ሲደርስ አለ እሱንም መውቀስ አለብን። ትክክል ነው፣ ግን ለሁሉም ማህበረሰብ እንዲሰራ ማድረግ አለን። ምክንያቱም ይህ ማህበረሰብ አለ የኢትዮጵያ ህብረተሰብ ለሀያ ምናምን ዓመት ሰቆቃ ደርሶብኛል ብሎ በተለያዩ ሰልፎች አዲስ አበባ፣ ደቡብ፣ ኦሮሚያ ክልል፣ አማራ ክልል የትም ቦታ ሰቆቃ ደርሶብናል ብሎ ሰልፍ ወጥቶ ሲያሳይ ይህን መቀበል ያስፈልጋል። ደረሰው ደግሞ በህወሓት ፊታውራሪነት የሚመራው ኢህአዴግ ነው። ሰልፍ ስናደርግ ነው ኢትዮጵያ ውስጥ ነጻነት አሁነት ዲሞክራሲ ይመጣል።
ክርክሩ ይቀጥላል። መልካም መንገዶችን የሚጠቅሙ ሀሳቦችን ማቅረብ እድል አለ ብዬ ተስፋ አድርጋለሁ። ሳይረፍድ ግጭቶች ወደ ከፋ አዝማሚያ ሳያመሩ በሁሉም አቅጣጫ ያሉ የተሻለ አማራጮችን የሚመለከቱበት እድል እንደሚፈጠር ተስፋ አድርጋለሁ። ለአሁኑ ግን ተከራካሪዎች አቶ ባንታየሁ ሽፈራው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ እንግዶች ሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አድማጮች፣ አሁን የፕሮግራም ማሳሰቢያ ይኖረናል። ለጥያቄ መልስ ቋንቋንና የጎሳ ማንነትን መሠረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ሥርዓት ወደ እርስ በርስ ግጭት ያመራል፣ አገሪቱ እንድትበተንም ያደርጋል የሚሉ በርካቶች ናቸው። አገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ሥርዓቱ ማንነትን መሠረት ማድረጉን ነው የሚደግፉት።
ሰሞኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሠረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቅር የሚል ጥያቄ እያቀረቡ ናቸው። የሀገሪቱን አንድነት አስጠብቆ የሕዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል?
ምሁራንን ጋብዘናል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህራንና በፌዴራሊዝም ጉዳዮች ላይ ትኩረት በማድረግ የሚሰሩ ባለሙያዎች ናቸው።
አድማጮቻችን ታዲያ ጥያቄዎቻችሁን እስከ ነገ በስቲያ ሐሙስ ምሽት እንድትልኩልን እንጋብዛችኋለን። ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ ነው የምፈልገው ያላችሁ አድማጮች የምትሉ አድማጮች ማለቴ ነው፣ የስልክ ቁጥሮቻችሁን ብትልኩልን ፕሮግራሙ ሲቀረጽ ደውለን ከእንግዶቻችን ጋር እናገናኛችኋለን።
አሁን በድምፅ ለማኖር የምትፈልጉ በስልክ ቁጥር 202-205-9942 ደውላችሁ የውስጥ መስመር 14 ላይ ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ መሠረት አኑሩ፣ ወይም ኢሜይል ለሚቀናችሁ horn@voanews.com ላይ ጻፉልን። በፌስቡክ አት ቪኦኤ አምሃሪክ ላይ አስፍሮ ለጥያቄው መልስ። አድማጮች፣ ሌላም ማሳሰቢያ አለን። ስርጭታችንን በአሃዱ ሬዲዮ ኤፍኤም 94.3 ለምትከታተሉ አድማጮቻችን ምላሻችሁን እንፈልጋለን። በስልክ ቁጥራችን 202-205-9942 የውስጥ መስመር 14 እንዲሁም በኢሜይል horn@voanews.com ጻፉልን፣ አስተያየቶቻችሁን አድርሱን። በጥራት ይደመጣል? እንዴት ነው የምትከታተሉት? የትኛው መንገድ ይመቻል? እንቀበላለን። እናመሰግናለን።
ከመሰናበታችን በፊት ማጠቃለያ ዜና። የፌዴራል ከፍተኛ ፍርድ ቤት የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዲሬክተሩን ጨምሮ የአራት ተከሳሾች ጉዳይ በሌሉበት እንዲታይ ወስኗል። የአቃቤ ሕግ ምስክሮች በምን ጉዳይና በማን እንደሚመሰክሩም ለተከሳሽ ጠበቆች አቃቤ ሕግ ለይቶ እንዲሰጥ ታዟል።
የሱዳን የጦር ሰራዊትና ተቃዋሚ መሪዎች በቅርቡ የደረሱትን ስልጣኔ መጋራት ስምምነት ተግባራዊ ማድረግ ሲጀምሩ የፖለቲካ ምህዳሩን ለሴቶች ክፍት እንዲያደርጉ ተሟጋቾች ጥሪ አቅርበዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአዲስ አበባው አህዱ ራዲዮ ኤፍኤም 94.3 በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን። ፕሮግራማችንን የመራው ንጉሱ ታምሬ ነው። ዋና አዘጋጅ ትዝታ በላቸው። ከተቀሩት ባልደረቦቻችንም ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ደህና ደሩ።